ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታለም ፕሮግራማችን በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 3 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ቅዳሜ መጋቢት 15 ቀን መጠኑ 5.2 የሆነ የመሬት መንቀጥቀጥ በሰሜን ኢትዮጵያ ከመቀሌ ከተማ 50 ኪሎ ሜትር ርቀት ላይ የደረሰውን የአሜሪካው ጂኦሎጂካል ሰርቬይ ዘግቧል። የመሬት መንቀጥቀጡ ስላደረሰው ጉዳት የታወቀ ነገር የለም። ከጥቂት ጊዜ በፊት በተወሰኑ የዩናይትድ ስቴትስ ኮንግረስ አባላት ተደግፎ የተረቀቀውና በወያኔ አገዛዝ ሹማምንቶች ላይ የተለያዩ ማዕቀቦችን የሚጥለው ኤችአር 128 እየተባለ የሚጠራው የህግ ረቂቅ በመጪው ወር ከሚያዝያ 1 ቀን እስከ 8 ባሉት ቀናት ድምጽ እንዲሰጥበት የሚቀርብ መሆኑ የተነገረ ሲሆን በድምጽ እንዲያልፍ ለማድረግ ግን አሁንም ቢሆን ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል። የህግ ረቂቁ በወያኔ አገዛዝ ላይ ስለሚወስደው እርምጃ በርካታ ጉዳዮችን ያካተተ ሲሆን የማግኔቲስክ ህግ መሰረትን በማድረግ በኢትዮጵያ ላይ ለሚደርሰው የአፈናና የግድያ ወንጀሎች ተጠያቂ በሚሆኑ የወያኔ ባለስልጣኖች ላይ የማዕቀብ እርምጃ እንደሚወሰድ ይገልጻል። ከዚህ በፊት ይህ የህግ ረቂቅ ለውሳኔ እንዲቀርብ በተደረገበት ወቅት የወያኔ አገዛዝ ሽብርተኞችን ለመቆጣጠር በሚወስደው እርምጃ ላይ እንደማይተባበር ማስፈራሪያ በመስጠቱ በረቂቅ ህጉ ላይ ድምጽ የመስጠቱ እርምጃ ለጊዜው ታግዶ የነበረ መሆኑ ታውቋል። በአሁኑ ወቅት ህጉን ደግፈው ወደ ድምጽ እንዲሄድ ያደረጉ 94 የምክር ቤት አባላት ያሉ ሲሆን በርካታ የምክር ቤት አባላት ህጉን ደግፈው ድምጻቸውን እንዲሰጡ ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል። የኬንያ መንግስት በቅርቡ በቁጥጥር ስር ያዋላቸውን 62 ኢትዮጵያውያን ስደተኞች ለወያኔ አገዛዝ ባለስልጣኖች አስረክቧል። የወያኔ የውጭ ጉዳይ ሚኒስተር ኢትዮጵያን ስደተኞች መረከቡን ያረጋገጠ ሲሆን ወደፊት ሌሎች እንደሚመጡም ጠቁሟል። ከጥቂት ጊዜ በፊት ከሞዛምቢክ 54 እንዲሁም ከዛምቢያ 150 የሚሆኑ ኢትዮጵያውያን ለወያኔ አገዛዝ የተሰጡ መሆናቸውም ይታወቃል። በዓለም አቀፍ ህግ መሰረት በአገር ውስጥ ስልጣን በጨበጠው ኃይል ከሚደረግ አፈና፣ እስራትና ግድያ አመልጦ በሌላ ሀገር የፖለቲካ ጥገኝነት መጠየቅ ሰብአዊ መብት ሲሆን እነዚህ ኃላፊነት የጎደላቸው አገሮች ዜጎችን እያፈኑ ለአረመኔው ኃይል ማስረከባቸው አግባብ አይደለም የሚሉ በርካታ ወገኖች በዓለም ፍርድ ቤት ህጋዊ እርምጃ ሊወሰድባቸው ይገባልም ብለዋል። በተያያዘ ዜና የኬንያ መንግስት በኢትዮጵያ እየተካሄደ ስላለው የአፈና ተግባራት፣ የዜጎች እስራትንና ግድያ እንዲሁም ተፈናቅለው ወደ ኬንያ ስለመግባታቸው ጉዳይ ዝምታን መመረጡ አሳሳቢ ነው በማለት ሂዩማን ራይትስ ዎች ዘግቧል። ሂዩማን ራይትስ ዎች ይፋ ባደረገው ዘገባ ኢትዮጵያ በፖለቲካ ለመረጋጋት የምትናጥ ከሆነና ሁኔታው ከቁጥጥር ውጪ ከሆነ ችግሩ ወደ ኬንያ ሊዛመት እንደሚችልና አለመረጋጋቱም በዚያም ሊከሰት እንደሚችል ግልጽ አድርጓል። ድርጅቱ የኬንያ መንግስት ባለስልጣኖች ከዝምታቸው መውጣት አለባቸው ካለ በኋላ የፖለቲካ ፓርቲዎች፣ የመገናኛ ብዙሃን ተቋሞችና መንግስታዊ ያልሆኑ ድርጅቶች በነጻ ሊንቀሳቀሱ እንዲችሉ የወያኔ አገዛዝን መጠየቅና ተጽዕኖ ማድረግ ይጠበቅባቸዋልም ብሏል። በአገር ውስጥ የአጋዚ ኃይሎች የሚያካሂዱት ግድያና ዜጎች ከአገር እንዲሰደዱ የሚደረግበት ሁኔታ እንዲቆም መጠየቅ አለባቸውም ብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አንቺ ፍቅር አምባ Africa Madina Anche fikramba Hagani ሰበበ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየወይን ገብረመድህን የተተረጎመ 1989 ዓመተ ምህረት ክፍል 3 የማን አብዮት የሚለው ጥያቄ ፈርጠም ብሎ ሊመለስ የሚችል ነው። አብዮቱ የህዝቡ የገዛ ራሱ ነበር። የርሱም ፍሬ ጻማ ነበር። የካቲቱ አብዮት የወታደር ንቅናቄ አልነበረም። የወታደር አመጾች በሚታዩአቸው የሥራ ማቆም አድማዎች ግን በሚሰወሯቸው ሰዎች አይን ሲታይ ካልሆነ በስተቀር ወታደሩ ማሳረጊያው ላይ የወሰደው እርምጃ ህዝቡ በአጠቃላይ አመቱን ሙሉ ባደረገው ትግል ይተካል ካልተባለ በስተቀር የምንኳተት መፈንቅለ መንግስትም አልነበረም። በአብዮቱ ውስጥ የፖለቲካ ትምህርት ቀሰመ። የኢኮኖሚ ጥያቄዎችን ከመሰረታውያን የፖለቲካ ጥያቄዎች ጋር አዛምዶ አቀረበ። መንግስት ተለሳልሶ ሲቀርብ፣ የቤንዚን ዋጋ ሲቀንስ፣ ወይም የአዲሱ መንግስት ህገ መንግስቱን ሊያሻሽል ቃል ሲገባ ትግሉን አላቆመም። በገዛ ራሱ ትግል በነጻ የመናገር፣ የመሰብሰብ፣ የሥራ ማቆም ወዘተ መብቶችን ተቀዳጅቶ ነበር። እነዚህን መብቶች ለመጠበቅና ለማስፋፋትም ነበር የፈለገው። ኢትዮጵያውያን ለመጀመሪያ ጊዜ ነጻነት ቢያገኙም እንዴት እንደሚጠቀሙበት አላወቁም በማለት ትግሉን እንዲያቆሙ የፈለጉት ተጫጫሁ። ግን ህዝቡ የሚፈልገውን ያውቅ ነበር። በዚህ ጊዜም የጊዜያዊ ህዝባዊ መንግስት ጥያቄ ቀርቦ ነበር። ፊውዳሊዝም እንብኝ፣ ህዝባዊ ዴሞክራሲያዊ ሪፐብሊክ በእጄ የሚል ይዘት ነበረው የወቅቱ መፈክር። ህዝቡ በራሱ ትግል መንግስቱን አሽመድምዶ ያገኘው ነጻነት ከልቡ ገብቶ ነበር። እኔን መብቶች ለመንከባከብ ለተቀዳጀው ንጻነት ዋስትና ለማግኘት ስልጣን ፈለገ። ስለደርግና ወክለዋለሁ ስለሚለው እንቅስቃሴ ይህንኑ ማለት አይቻለም። በተደጋጋሚ ጊዜ ካሮጌው መንግስት ጋር ለመደራደርና ህዝባዊ እንቅስቃሴውን ለማፈን ሞክሯል። እስከመጨረሻው ጊዜ ድረስ የተናወረውን የንጉሰ ነገስት አገዛዝ የማቆየት ሐሳብ ሲያሞናሙን ቆይቷል። የሱ መፈክር ኢትዮጵያ ተቀደም ብሔራዊ ስሜትን በክርትፉ ያዙና የተቀያየጡ ሐሳቦችን ያዘለ የመደብ ልዩነቶችንና የፖለቲካ ስልጣንን አበይት ጉዳዮች አድበስብሶ ለማለፍ የተመቻቸ ነበር። ወታደሩ እያደር ጥንቻ እየተሰማው መጣ። ስልጣን ለመያዝ የመቻሉ ጮራ በአድማሱ ላይ እየፈነጠቀ ሲመጣ ሲቪሉ ለመሰረታዊ ለውጥና ለህዝባዊ ስልጣን የሚያሰማውን ጩኸት ለመግታት የሚያደርገውን ግፊት መጨመር አመጣ። ኢትዮጵያ ትቅደም ለሚለው ወታደራዊ መፈክር ህዝቡ ሰፊው የኢትዮጵያ ህዝብ ይቅደም የሚል ተገቢ መፈክር ተካለት። ከላይ በሚደረገው ጥገናዊ ለውጥ እርካታ ላገኙትና ያንንም ለመስበክ ለሞከሩት ሁሉ ከፓርቲዎች፣ ከብዙሃን ድርጅቶች፣ ከሲቪሎች፣ ከወታደሮች ወዘተ የተውጣጣ ጊዜያዊ መንግስት እንዲቋቋምና ይህም ሰፊ መሰረት ያለው ህዝባዊ መንግስት በጊዜያዊነት የሚሰራና ለምርጫ መንገድ የሚጠርግ እንዲሆን የሚል ሐሳብ ተቀነባቸው። የግጭቱን ውስጣዊ ባህሪ ማየት የተሳናቸው ትግሉ በሲቪልና በወታደር መካከል እንደተፈጠረ ግጭት ሆኖ ታያቸው። እርግጠኛው ግጭት ግን በዲሞክራሲያዊውና በአምባገነናዊው መስመር መካከል ነበር። በህዝባዊው ንቅናቄና በወታደሩ መካከል የነበረው መለያየት ግልጽ እየሆነ መጥቶ ነበርና ይህም የመራራቅ ሁኔታ ጎራ ለይቶ መሰለፍን አስከተለ። የተወሰነ ክፍል ከጦር ኃይሎች፣ ከአየር ኃይል፣ ከአርሚ አቪዬሽን ወዘተ ከሲቪሉ ጋር ሲወገን፣ ከተራማጅ ምሁራን የተወሰነ ክፍልም ከደርግ ጋር ወገነ። ልክ ንጉሠ ነገሥቱ ከመውረዳቸው በፊት በእነዚያ ቀናት ግልጽ እየሆነ የመጣው ህዝባዊ ንቅናቄው ከሁለት የተከፈለ መሆኑ ነበር። ህዝቡ እውነትም ይገባዋል አብዮቱን የገዛ ራሱ አድርጎ በመውሰድ የህዝባዊ ዴሞክራሲያዊ ስርዓት ጉልላት ሊያበጅለት ነበር የፈለገው። ደግሞ ራሱን በራሱ ግንባር ቀደም አድርጎ ሰይሞ የአብዮቱ ታዳጊ መሆን ነበር የፈለገው። በሁሉም ክፍሎች ማለት ይቻላል ይስተጋቡ የነበሩ አጠቃላይ መፈክሮች ረቀቅ እያሉ መምጣት አንደምታቸው መብዛት ጀመረ። በጎራ መከፋፈሉም እንዲያውም ይበልጥ ገሃድ ሆነ። የዴሞክራሲን አስፈላጊነት የከዳ ማንም አልነበረም። ግን ወደ ዴሞክራሲያዊ መሄጃው መንገድ ወይም እንዲያውም ዴሞክራሲ ምን ማለትም እንደሆነ በየጎራው የነበረ አመለካከት ተመሳሳይ አልነበረም። አንዳንዶች የተናገሩት የደርግ ስልጣን መያዝ ያለቀለት ጉዳይ ከሆነ በኋላ ቢሆንም መከፋፈሉ የመጣው በኋላኛው ጊዜ ሲቪሉ ደርግን ሊተካ ከፈለገ በኋላ ነበር ብለው ያመካኛሉ። ከዚህ የበለጠ ከእውነት የራቀ ነገር ሊገኝ አይችልም። ክፍፍሉ የተፈጠረው ደርግ ስልጣን ከመያዙ አስቀድሞ ነበር። ተደማጭነት የነበረው የህዝባዊ ንቅናቄ ተራማጁ ክፍል ገና ከጥንስሱ ደርግ የተባለው ፍጡር ምን ሊያስከትል እንደሚችል ተገንዝቦ ነበር። ስለሆነም ከመስከረም ሁለት በፊት አስቀድሞ የማስጠንቀቂያው መጥቅ አስተጋብቷል። ንጉሳዊው መንግስት ከአምባገነናዊ ወታደራዊ መንግስት እንደሚተካ እውን እየሆነ መጥቶም ነበር። በቀጥታ የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለው ተረት ሆነና መስከረም 2 ቀን 1967 ዓ.ም ተመረተ። ንጉሰ ነገስቱ ተገልብጠው ደርግ ስልጣን ጨበጠ። የአድሃሪው መንግስትና የሥራቱም ከፍተኛ መገለጫ የሆነው ንጉስ ብሎ ብሎ በመገልበጡ ህዝባዊ ንቅናቄው ከተየቀው በተቃራኒው ንጉሳዊ መንግስት በዚያ ጊዜ የተወገደ ባይሆንም ህዝቡ ፈነደቀ። ግን መጪው ሁኔታ ስላሳሰበው ፍንደቃው የተቆጠበ ነበር። ለነገሩማ ኢትዮጵያውያንና የኢትዮጵያን ታሪክ የሚያውቅ ማንኛውም ሰው በቀውጢ ሰዓት የኢትዮጵያ ህዝብ በወታደር ላይ እምነቱን ፈጽሞ እንደማይጥል አሳምሮ ያውቃል። ህዝቡም ያው ክፉኛ የፈራው ነገርም ብዙ ሳይቆይ ደረሰ። ወታደራዊ መሪዎቹ ዴሞክራሲያዊ መብት መጠየቅም ሆነ ተቃውሞ ማሰማት እንደ ወንጀልና እንደ ጸረ አብዮት ተግባር የሚቆጠር መሆኑን ለማወጅ ብዙም ጊዜ አልፈጀባቸውም። ወደ ሽብሩ ያመራው የግፍጫው መነሻና መንደርደሪያ ይህ ነው። ደርግ ራሱን አደላድሎ ለመቀመጥ በኃይል ከመጠቀም ሌላ ምርጫ አልነበረውም። ከዚህ አንፃርም ስንመለከተው ሽብሩ ከደርግ ጋር የተወለደ መሆኑን እንገነዘባለን። ምዕራፍ 3 ኩሹኩ ሽብር፣ አዲሱ አምባገነንነትና ህዝቡ። ደርግ በይፋ ያወጀው በ1968 ዓ.ም ተመረተ በኢህአፓ ላይ ግልጽ ሽብር ባወጀበት ጊዜ ነበር። ግን በ1966 እና በ1968 ዓመተ ምህረት መካከል ምን ሁኔታ ነበር? አካቶ የሰላም ጊዜ ኑሯልን? አንዳንዶች እንደሚያመካኙት የደርግ ተቃዋሚዎችስ ወደ አመጽ ተግባር በመሰማራታቸው ደርግ አጸፋውን እንዲመልስ አልገፋፉትም ነበርን? የከተማው ስውር ጦርነት ተብሎ ለመጥራት ቢያበቃው ጦርነትስ የመጀመሪያይቱን ጥይት የተኮሳት ማን ነው? ረግጠህ ግዛ አሰራሩስ በአስመሳይ ዴሞክራሲያዊ አሰራር በማጀብ ላይ ያለው ወታደራዊ መንግስት ወደ አመጽ ያመራውት ለኢሃፓ ነጭ ሽብር ለመመለስ ስል ነበር ብሎ አይናውጦ ይከራከራል። አንዳንድ ሌጣ ትንተና የማድረግ ዝንባሌ ያላቸው ወይም ወታደራዊ መሪዎቹ ላይ በጎ አመለካከት ያሳደሩ የውጭ ጸሐፊዎች ይህን የመንግስቱን ክርክር ከጊዜ ወደ ጊዜ ሲያስተጋቡ ቆይተዋል። አሁንም ሌሎች ደግሞ የተጠማዘዘ አመክንዮን በማንጸባረቅ ደርግ ወደ አመጽ ተግባር ቢሰማራም ተቃዋሚዎቹ መፈናፈኛ አሳጥተውት ለመግዛት ተስኖት ነበርና ምርጫ አልነበረውም ብለው ያቀርባሉ። በሌላም ማነጋገር የኢትዮጵያ ህዝብ በተለይም ኢሃፓ በራሱ ላይ ማአጠራ መባሉ ነው። ነበረን የነካካ ወይንም የሀገራችን ምሳሌያዊ አባባል ጎልደፍ ባለ አነጋገር እንደሚያስቀምጠው አላርፍ ያለች ጣት አይነት። ነገሩን የሚያውቁትማ ኢትዮጵያውያን ስለ ትንሹ ሽብርና ስለ ትልቁ ሽብር ያወራሉ። ትንሹ ሽብር ወይም አንዳንዶች ኩሹክ ሽብር ብለው የሚጠሩት ገና ከጠዋት የደርግ አገዛዝ ከጀመረ ጊዜ ጀምሮ አብሮ የመጣና በኋላ ለተከተለው ቀይ ሽብር ተብሎ ለታወቀውና መንግስትም ቀይ ትርኢት እያለ ከፍ ከፍ ሲያደርገው ለነበረው የሰው እልቂት የደም መጉረፍ መንገድ የጠረገ ነው። ከመስከረም 1967 ዓመተ ምህረት እስከ መስከረም 1969 ዓመተ ምህረት ሰላም አልነበረም። አዲስ ጦርነት ተከፍቶ ነበር። በዚህ ጊዜ ውስጥ ህዝቡ ጠመንጃ አላነሳም፣ የገደለውን ባለስልጣን አልነበረም። ያለው ዋና መሳሪያ በሰላማዊ ሰልፍ ተቃውሞን ማስተላለፍ፣ የሥራ ማቆም አድማ ማድረግና የመሳሰሉት ነበሩ። ህዝቡ በራሱ ትግል ከፊውዳላዊው መንግስት ፈልቅቆ ያወጣውን መብት ለመጠቀም ብቻ ነበር እየሞከረ ያለው። በተጨማሪም ህዝቡ ወታደራዊ መንግስት ወደ ካምፑ ለመመለስ የገባውን ቃል ኪዳን ጠብቆ ስልጣን ለህዝብ እንዲያስረክብ ጠይቆ ነበር። ህዝቡ በሰላማዊ መንገድ ተቃውሞውን አቀረበ። ደርግ ግን ኃይልን በመጠቀም አጸፋ ሰጠ። እውነቱ ይህ ነው። ይህም ሆኖ ይኖራል። መስከረም 2 ቀን 1967 ዓ.ም ደርግ ስልጣን ሲይዝ በዚያን ዕለት ባስተላለፈው አዋጅ ካሰፈራቸው አንቀጾች ውስጥ የሚከተሉት ይገኛሉ። አንቀጽ 3 ሀ አልጋ ወራሹ ልዑል መርዕድ አዝማች አስፋ ወሰን የኢትዮጵያ ንጉሥ ይሆናሉ። አንቀጽ 8 ይህ አዋጅ ሥራ ላይ እስካለበት ጊዜ ድረስ የኢትዮጵያ ተቀደም ፍልስፍና መቃወም፣ የሥራ ማቆም አድማ ማድረግ፣ ያልተፈቀደ ሰላማዊ ሰልፍ ወይም የሕዝብን ሰላምና ጸጥታ ሊያናጋ በሚችል አድራጎት ውስጥ መገኘት የተከለከለ ነው። አንቀጽ 9 በዚህ አዋጅ ውስጥ በአንቀጽ 8 የተዘረዘሩትን ትዕዛዝ የሚጥሱትን ለመዳኘት ልዩ ወታደራዊ ፍርድ ቤት ይቋቋማል። በእነዚህ ልዩ ፍርድ ቤቶች የተላለፉ የፍርድ ውሳኔዎች ይግባኝ አይጠየቅባቸውም። በሌላም አነጋገር ደርግ ወደ ጦር ሰፈሩ መመለሱ ቀርቶ ሕዝቡ ምንም ቅሬታ ሳይተነፍስ አፉ ተሸብቦ ወደ ቀድሞው የግዙነት ሁኔታ እንዲመለስ ይነግሩት ጀመር። እንደሚጠቀሰው ሁሉ እኛ በየካቲቱ አብዮት በግንባር ቀደምትነት የተሰለፉት አጥብቀው ተቃወሙ። የኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ በመስከረም 1967 ዓ.ም ተመረጠ ጉባኤ በመጥራት ሰብአዊ መብቶች እንዲከበሩ፣ ጊዜያዊ ህዝባዊ መንግስት እንዲቋቋም ውሳኔዎችን አስተላለፈ። እኒህም ጥያቄዎች በመምህራን፣ በተማሪዎች፣ በጥቂት የክብር ዘበኛ መኮንኖችና ወታደሮች፣ በአየር ኃይል፣ በአርሚ አቪዬሽንና በመሐንዲስ ክፍል አባሎች እንዲሁም በመንግስት ሰራተኞች ተስተጋቡ። ግልጽ እንደነበረው ደርግ እንኳን ስልጣን ለማስረከብ ለማካፈልም ፍላጎት አልነበረውምና አዋጁ ስራ ላይ በመዋል ወደ እመቃው ተረማመደ። የለባደሩ ማህበራትና የተማሪ ማህበራት መሪዎች ተያዙ፣ ታደኑ። ደርግ ከአራተኛ ክፍለ ጦር የጦር ቡድኖች ልኮ የመሐንዲስ ክፍልን እንዲያጠቁ 5 ወታደሮች ሲገደሉ ከ7 በላይ ቆስለዋል። በ20 ውስጥ የሚገመቱ ከአርሚ አቪዬሽንና ከክብር ዘበኛ ታፍሰዋል። የገንዘብ ሚኒስቴርና የሌሎች መስሪያ ቤቶች ሰራተኞች እንዲሁም ከ30 በላይ የሚሆኑ ምሁራን ታስረዋል። በጥቅምት ወር ለሥራ ለመመዝገብ ኢሰአማ ዋና ጽሕፈት ቤት ደጃፍ ላይ የተሰባሰቡ ሥራ አጦች ምንም እንኳ ለመሰብሰብ የፖሊስ ፈቃድ በጸጥታ ምክትል ኃላፊ በኮሎኔል በቀለ ተክሉ የተፈረመ የነበራቸው ቢሆንም በጸጥታ ኃይሎች መደብደባቸው አልቀረላቸውም። ከሥራ አጦቹ አብዛኛዎቹ ከሁለተኛ ደረጃ ትምህርት ቤት የወደቁ ሥራ ፈላጊዎች ነበሩ። በደረሰው ድብደባ ከሥራ አጦቹ አንድ ሰው ሲሞት በርከት ያሉ ቆስለዋል። እነሆም ከመያዝ ወደ መግደል ሂደቱ አመራ። የፖሊስ ድጋፍ ከነበራቸው የመሬት ከበርቴዎች ጋር አርሶ አደሩ ግፍጫ ውስጥ እንደገባ ግድያውም ወደ ገጠሩ መዛመት ጀመረ። የአመጹን ንረት በመጨመር ደርግ ያለምንም ፍርድ ህዳር 14 ቀን 1967 ዓመተ ምህረት ማምሻውን 59 ሰዎች ገደለ። ከዚህ በተጨማሪም የራሱ የወታደራዊው አምባገነን ቡድን የመጀመሪያው ሊቀመንበር የነበረው ሌተና ጀነራል አማናንዶም ከሁለት ረዳቶቹ ጋር ተገደለ። ይህ የመጀመሪያው አጋፎ የመግደል ሁኔታ ደርግ ህጋዊ መንገዶችን መከተልን አሽቀንጥሮ መጣሉን ቦግ አድርጎ አሳየ። ከዚህም ጋር ብዙ እስረኞች፣ በልዩ ልዩ ምክንያት የታሰሩ ጸረ አብዮተኞች እያለ አዳምሮ የመግደል ፈሊጡን በሥራ ላይ ማዋል ጀመረ። ህዳር 14 ቀን የተገደሉት አብዛኛዎቹ ሚኒስትሮችና የወደቀው መንግሥት ከፍተኛ ባለሥልጣኖች ሲሆኑ አንዳቸውም ለፍርድ አልቀረቡም። በአስቸኳይ በተጠራ የደርግ ስብሰባ ስማቸው ተነቦ የሞት ፍርዳቸው በእጅ ማውጣት እየጸደቀ ነው። ለምሳሌ ጀነራል ኢሳይያስ ወደ መገደያው ስፍራ የተወሰዱት ከሆስፒታል ሲሆን ነፍሳቸውን ስተው በነበረበት ሁኔታ እንደነበር ይነገራል። ተጨባጭነት ባላቸው ወንጀሎች ሊከሰሱ የሚችሉ የንጉሰ ነገስቱ የቅርብ ታማኝ አገልጋዮች ሳይነኩ ካያዊ ለቅዳውላው ጥፋተኛ ሆኖ በደርግ መኮንኖች የተለየ መወደድ ለማትረፍ ያልታደሉት እንዲገደሉ መወሰኑ ምርጫው ምን ያህል በዘፈቀደ የተደረገ እንደነበር ለመመዘን ያስችላል። ደርግ ይህንን ህገወጥ ግድያ የፖለቲካ ውሳኔ አለው። ከነዚያው ካሮጌው መንግስት ሹማምንት ጋር እኛ በጥቅምት ወር ውስጥ የወታደራዊ አገዛዝ አብቅቶ የዴሞክራሲ መብት ይከበር በማለታቸው ተይዘው የነበሩቱ እነ ኮሎኔል ይገዙ ይመኑ፣ ሻምበል በላይ ጸጋዬ ከአርሚ አቪዬሽን፣ በቀለ ወልደ ጊዮርጊስ ባሌላ ማዕረግ ከክብር ዘበኛ ተገደሉ። ከነዚህ ግድያዎች በኋላ ደርግ ተጨማሪ ወታደሮች ወደ ኤርትራ በመስደድ እየጋመ የመጣውን የኤርትራን ሽምቅ ውጊያ በኃይል ለመፍታት መረጠ። ይህም ብቻ አልነበረም፣ እስራኤል የሰለጠኑ ልዩ ኮማንዶዎችና አፋኝ ቡድኖች በነሲብ የተመረጡ ወጣቶችን በፒያኖ ሽቦ እያነቁ ለመግደል በአስመራ ከተማ ውስጥ እንዲሰማሩ ተደረገ። ሽብር በከተማዋም ከዚያም ባሻገር ተስፋፋ። በስም ኤርትራዊ የሆነ ይጨፈጨፋል የሚል ጸረ ኤርትራውያን አሉባልታ በአዲስ አበባና በሌሎች አካባቢዎች ተሰራጨ። አንዳንዶች ይህን ወሬ ያራገበው ራሱ መንግስት ነበር ሲሉ፣ ሌሎች ደግሞ የኤርትራ ግንባሮች ወታደራዊ ኃይላቸውን ለማሳደጊያ እንዲረዳቸው ያደረጉት ነበር ብለው ይከራከራሉ። በርካታ ኤርትራውያን ወደ ስደት ወይም ወደ ሽምቅ ተዋጊዎች ሸሹ። ህዳር 7 ቀን 1967 ዓ.ም ምረት ደርግ ደግሞ እንደገና የሚስማማውን ሌላ አዋጅ ይዞ መጣ። ለቀድሞ የወንጀለኛ መቅጫ ደንብ ማሻሻያ ሆኖ የቀረበ ነበር። ይህ አዋጅ የልዩ ጦር ፍርድ ቤትን መቋቋም ከማስታወቁም በላይ የተዘረዘሩት አንቀጾች ሰፋ ያሉና በደንብ ያልተብራሩ የተለያዩ ጥፋቶችን ለሞት ቅጣት የሚያበቁ ወንጀሎች አድርጎ ያቀርባቸዋል። በዚህም መሰረት አንቀጽ 5 በመንግስቱ መከላከያ ኃይል ላይ መሰናክል የፈጠረ ማንኛውም ሰው በሞት እንዲቀጣ ይደነግጋል። ሆኖም ይኸው ድንጋጌ በጦር ኃይሎች ውስጥ የደርግን አገዛዝ የሚቃወሙ ዴሞክራሲያውያን ኃይሎች ላይ የተነጣጠረ እንደነበር ማንም አልሳተውም። ክህደትም በሞት ያስቀጣል ይላል። ግን በክህደት ደረጃ የሚለኩ ምን አይነት አድራጎቶች ናቸው የሚለው ውሳኔና ትርጓሜ የተተወው ወታደሮችንም ሲቪሎችንም እንዲዳኙ ለተመደቡት ወታደራዊ ፍርድ ቤቶች ነበር። እንደሚጠበቀውም አዋጁ ላለፈውም እንዲሰራ ሆኖ ስለወጣ በታሰሩት ላይ በህዳር አጋማሽ ላይ ለተፈጸመው ርሸና መንገዱን የጠረገ ነበር። በመሰረቱ ልዩ የጦር ፍርድ ቤቶች የተባሉት ማስመሰያ ከመሆን አልዘለሉም። በጭፍን የሚፈጸሙ ርሸናዎች፣ ልዩ እርምጃዎች ወይም የፖለቲካ ውሳኔዎችን ፍርድ ለምልክት እንኳ አለ ማለትን እላፊ መናገር አድርገውት ነበርና ፍርድ ቤቶቹ ትርጉም አልነበራቸውም። ጠበቅ ያለ ፍርድ የሚሰጡት የፍርድ አካሎች ትንሽ ለዘብታ በሚያሳዩበት ጊዜ ውሳኔያቸው በደርግ ይሻራል። እዚህ ላይ ሊነሳ የሚችል መጋቢት 1967 ዓ.ም ተመረጥ የተረሸኑት የስድስቱ ሰዎች ዕጣ ነው። ልዩ የጦር ፍርድ ቤቱ ብርጋዴር ጀነራል ታደሰ ብሩን፣ ሌተና ኮሎኔል ኃይሉ ረጋሳና ደጃዝማች አሉላ በቀለን፣ መለስ ተክሌን፣ ግደይ ገብረ ዋህድንና ረዘነ አኮስን እድሜ ይፍታህ ፈረደባቸው። አሉላ በቀለ የታወቀ የመሬት ከበርቴ ሲሆን፣ ታደሰ ብሩ ደግሞ በ1950ዎቹ ዓመተ ምህረት መጨረሻ አካባቢ በሚጫና ቱለማ እንቅስቃሴ አብይ ሚና የተጫወተ የታወቀ የኦሮሞ መሪ ነበር። መለስ፣ ግደይና ረዘነ ደግሞ ወታደራዊው መንግስት የሚቃወሙ ምሁራን ነበሩ። ለነገሩ መለስ የአዲስ አበባ ዩኒቨርሲቲ ተማሪዎች ጋዜጣ የታገል አዘጋጅ ሲሆን የታሰረበት ምክንያት መስከረም ወር ላይ የደርግ ወኪሎች ለዩኒቨርሲቲ ተማሪዎች ንግግር ለማድረግ በመጡበት ጊዜ በድፍረት ስለተከራከራቸው ነበር። ደርግ የልዩ ጦር ፍርድ ቤቱን የፍርድ ውሳኔ ከመረመረ በኋላ የእድሜ ይፍታ ፍርዱን በመሻር ሁሉም በሞት እንዲቀጡ ወሰነ። ስለዚህም ለውጡን የሚቃወመው የመሬት ከበርቴና የማይቃወሙት ሁለት መኮንኖች ወታደሩ ፖለቲካዊ መድረኩ ላይ ብቅ ከማለቱ የትናየት በፊት መሬት ላራሹ እያሉ የታገሉ ምሁራን ተዳምረው ተረሸኑ። የደርግ ይፋ መግለጫም የተረሸኑቱ በመሬት ይዞታው መሻሻልና በኢትዮጵያ ህብረሰባዊነት ፍልስፍና ላይ ያመጹ እንደነበሩ ገለጸ። የግልምቢጦንና የመንግስቱን ሽርክት ብሔራዊ ስሜት የግልጽነት ማጣት ህዝባዊ መሰረት አለመኖር በማኬሳቸው መረባረቢያ ተደርገው የነበሩ ምሁራን እንደ ጸረ ሶሻሊስት ተቆጥረው የርከሽ ርዕዮተ ዓለም ተከታዮች ናቸው እያለ ሲያነሳባቸው በነበረው በዚያው በደርግ ተረሸኑ። ግን ይህ ምጸት ብዙ ጊዜ ራሱን የሚደጋግም ሆኖ የኢትዮጵያ እውነታ ይሆናል። ለደርግ ጠንከር ያለ በጎ አመለካከት ያለው ለኢትዮጵያውያን ተቃዋሚ ክፍሎች ግን ከቶ በዚህ የማይጠረጠረው እንደ ፍሬድ ሃሊዴይ ያለው ጸሐፊ እንኳን የደርግ መቃ ከያፓ ማንኛውም ወታደራዊ እርምጃ በፊት መቅደሙን ሙሉ በሙሉ ሊክደው አልቻለም። ሲቪልና ተቃዋሚዎችን መያዝ፣ ለግብረ ሰቆቃው መዳረግና መግደልም ከሜይዴይ 1968 ዓመተ ምህረት ግጭት ጀመረ። ግን ይህ አድራጎት እስከ 1969 ዓመተ ምህረት ድረስ ጊዜያዊ አስተዳደራዊ ደርግ ፖሊሲ ውስጥ ማዕከላዊ ቦታ አልነበረውም። በእውነቱ በመንግስቱ ፖሊሲ ውስጥ ከ1969 ዓመተ ምህረት በፊት ማዕከላዊ ቦታ አልነበረውምን? ከሜይዴይ 1968 ዓመተ ምህረት በፊትስ ደርግ ወደ ማሰርና ወደ መግደል አልተረማመደም ነበርን? ባለፉት ገጾች ውስጥ ደርግ እመቃውን የጀመረው ገና ከጠዋቱ እንደነበር ለማሳየት ሞክረናል። ዋና ዋናዎቹን ለመውረድ ጥቂትም ልንጨምር እንችላለን። መስከረም 27 ቀን 1967 ዓመተ ምህረት ደርግ የመሐንዲስ ክፍልን እንዲያጠቁ ወታደሮች ልኮ 50 አለቃ መንግስታብ ኃይሌ፣ ምክትል 10 አለቃ ብርሃኑ መሐሪ፣ ጣሰው ኃይለ ሚካኤልና ወልደ ሚካኤል ከበደ ተገደሉ። ከቁስለኞች ሻለቃ ኢታየው ቦሮቂሳ፣ 50 አለቃ በቀለ ቱሉ፣ ምክትል 10 አለቃ ቢካና ሙታር፣ ምክትል 10 አለቃ ወልደ ጊዮርጊስ ታቱ፣ ምክትል 10 አለቃ ስንታየው፣ እንደገና እንዳልካቸው ባሌላ ማዕረግ ይገኛሉ። እነዚህና ሌሎች የተያዙ ወታደሮች እስካሁን የት እንደገቡ አልታወቀም። ጥቅምት 17 ቀን 1967 ዓ.ም አዲስ አበባ ውስጥ ሰላማዊ ስብሰባ ያደረጉ ስርዓቶች ላይ የጸጥታ ኃይሎች ተኩስ ከፍተው አንድ ሰው ሲገድሉ በርካታ ቆስለዋል። ዳር 14 ደርግ በወሰደው የፖለቲካ ውሳኔ መሰረት 60 ሰዎች ተረሽነዋል። መጋቢት 4 ቀን 1967 ዓመተ ምህረት ሌተና ኮሎኔል አማረ ባሽን ጨምሮ 4 ሰዎች በወበራ ወረዳ በሰላሌ አውራጃ በሴኩሪቲ ኃይሎች ተገለዋል። መጋቢት 10 ቀን 1967 ዓመተ ምህረት 6 ሰዎች ቀደም ብለው የተጠቀሱት ጀነራል ታደሰ ብሩና ሌሎች ተገለዋል። በሚያዝያ ወር የሁለተኛና የሶስተኛ ክፍለ ጦሮች የጊዜ ገደብ ሰጥተው ደርግ ስልጣኑን ለህዝብ አስረክቦ እንዲወርድ በመጠየቃቸው በእነዚህ ክፍላተ ጦሮች ላይ የግፍ እርምጃ ተወስዶ ከ35 ያላነሱ መኮንኖችና ወታደሮች ተገለዋል። ዶልታቸዋል በሚል ሰበብም ደርግ ሌተና ኮሎኔል ንጉሴ ኃይልንና ደበሱ በየነን ጨምሮ ብዙዎችን አስሯል። ሚያዝያ 22 ቀን 1967 ዓ.ም 30 አርሶ አደሮችና የአርሶ አደር ማህበራት መሪዎች በከፋ ክፍለ ሀገር የቡና ሊሙ ውስጥ፣ 9 ሌሎች ደግሞ ግምቢ ውስጥ ወለጋ ክፍለ ሀገር፣ ተጨማሪ 6 ደግሞ ኖፓ ውስጥ ኢሉባቦር ክፍለ ሀገር ተገለዋል። በዚሁ ጊዜ አከባቢ ደረጀ ለገሰ የተባለ ምሁርና ሌሎች 8 ሰዎች ሊሙ ውስጥ ከፋ ተረሽነዋል። በቸና ውስጥ በአንድ የደርጋ አባል የኢሰፓ ማዕከላዊ ኮሚቴ አባል ሆነ በሻለቃ እንዳለ ተሰማ በተመረጠ ጭፍጨፋ ከአንድ ሺህ የበለጡ አርሶ አደሮች ተገለዋል። አርሶ አደሮችን ማንበርከክ መንግስት በሄሊኮፕተሮችና በሞርታሮች ከመጠቀሙም በላይ ለወታደሮቹ የተሰጠውም ትዕዛዝ የተገኘውን ሁሉ ግደል የሚል ነበር። ከተገደሉት ውስጥ በጣም ወጣቶቹ ወንድማማቾቹ ምኒልክና ግርማ ገሰሰ አካለ ስንኩላን የነበሩት አቶ ውበት አቶ አደም በጣም የሸመገሉት የ90 አመቱ አባ ዑመር የሚታሰቡ ናቸው። አንዲት ሴትዮም ከ7 ልጆቿ ጋር ጎጆዋ ውስጥ እንዳለች ተቃጥላ ሞታለች። ከዚህ ጊዜ ጀምሮ ሻለቃ እንዳለ የብቸናው አራሽ ተብሎ ይታወቃል። በየካቲት 1967 ዓ.ም ተመረተ በኤርትራ ያስቸኳይ ጊዜ አዋጅ ታወጀ። መቼም እንደ ሚስተር ሃሊዴይ ያሉት ጦርነት ነው ወይንም ደርግ የመደብ ትግል በማካሄድ ላይ ስለነበረ ተቃዋሚዎቹን የግድ መግደል ነበረበት ይሉ ይሆናል። ከላይ ባጭሩ የጠቀስነው በልዩ ልዩ ቦታዎችና ሁኔታ ይንጸባረቅ የነበረውን ቅኝት ብቻ የሚያሳይ ነው። በዚህ ጊዜ ውስጥ ቁጥራቸው በዛ ያሉ ሰዎች እንደተያዙ ነበር። አደኑ የያፓ አባላትን ለመያዝና ዴሞክራሲያን ጸጥ ለማሰኘት ነበር። የፖሊስ ጣቢያዎችና በልዩ እስር ቤቶች ውስጥ ግብረ ሰቆቃው እንደሚፈጸምና ርሸናም እንደሚካሄድ ይዘገብ ነበር። በዚህ እያደገ በሚሄድ የግፍ ተግባር የተነሳም ነበር በወቅቱ ህዝቡ ተቃውሞውን ያሰማ የነበረው። በአዲስ አበባና በሌሎች ከተሞች ውስጥ ሜዴይ በተከበረበት ዕለት ከ21 የማያንሱ ሰራተኞችና ተማሪዎች በወታደሮች ሲገደሉ ሌሎች በርካቶች ደግሞ ተይዘው ታስረዋል። ከግንቦት እስከ ሰኔ 1967 ዓ.ም የተማሪዎች መነሳሳት እየተስፋፋ ሂዶ ያደረጓቸውም ሰላማዊ ሰልፎች በኃይል እንዲበተኑ የተደረገ ሲሆን ቢያንስ የ11 ተማሪዎች መሞት በወቅቱ ተዘግቧል። ግንቦት 20 ቀን 1967 ዓ.ም ተመረጠ ኢትዮጵያ ሰራተኞች አንድነት ማህበር የ4 ቀናት ጉባኤ ያካሄደ ሲሆን ዴሞክራሲያዊ መብቶች እንዲከበሩ ያስተላለፈው ውሳኔ ደርግን ስላስቆጣው ኢሳማን ዘጋ። በ20 የሚቆጠሩ የላባደር መሪዎችን ይዞ አሰረ። ሌሎችም በተለያዩ ቦታ በተደረጉ ግጭቶች ተገደሉ። ግንቦት 30 ቀን 1967 ዓ.ም ተመረጠ ጦቢያ ይጥኔ ጋሹ የቀድሞ የወረዳ አስተዳዳሪ፣ ክፍሌ ሞገስ የቡና ቤት አስተናጋጅ፣ ወርቁ ስዩም ነጋዴ፣ ዘሩ ኃይሌ፣ ኢድሪስ ኪያር፣ አብዱል ቃድርና ባለሌላ ማዕረግ ወታደር ጌታቸው ፋንታይ በይፋ ተረሽነዋል። ክሳቸው የተንኮል ፕሮፓጋንዳ በመንዛትና ህገወጥ ስራ በመሰማራት የሀገሪቱን ሰላምና ጸጥታ በማደፍረስ የሚል ነበር። ክሱ ጨርሶ የተሳሳተ እንደነበር ወደፊት የምናየው ይሆናል። ከሰኔ 8 እስከ 9 1967 ዓ.ም ተመረጠ ወላይታ ውስጥ የጸጥታ ኃይሎች የሚያደርሱባቸውን ስቃይ የተቃወሙ ሰዎች የግፍ እርምጃ ተወስዶባቸዋል። በርካታ የሆኑ ሲገደሉ ከዚያ በላይ የሚሆኑ ደግሞ ቆስለዋል፣ ታስረዋል። በሰኔ 22 1967 እና በሐምሌ 1 ቀን 1967 ዓ.ም ተመረጠ መካከል ብቻ መንግስቱ ራሱ ባቀረበው ዘገባ ከልዩ ልዩ ቦታዎች ከ35 ያላነሱ ሰዎች በጸጥታ ኃይሎች ተገለዋል። ሟቾቹ ላይ የቀረበው ክስ የመሬት ይዞታን ለማሻሻል የወጣውን አዋጅ በመቃወም ህዝቡን ለማወናበድ በመሞከራቸው ነው የሚል ነበር። ሌላ አለ። ቦንጋ ውስጥ ብቻ በዚሁ በ1967 ዓ.ም ተመረጠ ውስጥ 150 አርሶ አደሮች የፖሊስ አመጻ ሰለባዎች ሆነው መውደቃቸው ተዘግቧል። በገለታ ፈለገነዋይ ውስጥ ጋሙጎፋ ክፍለ ሀገር በአንድ ቀን ውስጥ 80 ሰዎች ተገለዋል። በብዙ ገጠር አካባቢዎች አርሶ አደሮችና ምሁራን የተገደሉ ሲሆን መንግስቱ ግን ይህን ሁሉ ነገር የመሬት ይዞታውን መሻሻልና ህዝባዊ አብዮቱን በተቃወሙ ላይ እንደተወሰደ የድምሰሳ እርምጃ አድርጎ አቅርቦታል። በዚያኑ ጊዜ የተበተኑ የተቃዋሚ ወረቀቶች ስለግድያዎቹ የጻፉ ሲሆን ደርግም ቢሆን በተገደለው ሰው መጠን ላይ ልዩነት ቢኖረውም የተገደሉ መኖራቸውን አልካደም። ነሐሴ 26 ቀን 1967 ዓ.ም የአፓ ፕሮግራሙን በሶስት ታላላቅ የኢትዮጵያ ቋንቋዎች በመላ አገሪቱ በማሰራጨት ህልውናውን በይፋ ገለጸ። ስርጭቱ ስፋት የነበረው ሲሆን ምንም አይነት መሰናክል ሳይገጥመው የተከናወነ ነበር። ዲሞክራሲያም እንደ ፓርቲው ልሳን በይፋ ታወቀ። መንግስቱም ይበልጥ ተርበደበደ። መስከረም 2 ቀን 1968 ዓ.ም በአብዮቱ ቀን ክብረ በዓል ሰላማዊ ሰልፈኞች ሰብአዊና ዴሞክራሲያዊ መብት እንዲከበር የሚጠይቁና የመንግስቱን ግፍ የሚያወግዙ መፈክሮች በገሃድ አንግበው ተሰለፉ። አሁንም በመስከረም የኢትዮጵያ መምህራን ማህበር ኢመማ ዋና ጉባኤውን ጅማ ውስጥ በማካሄድ በሰኔ 1967 ዓ.ም አስተላልፏቸው የነበሩትን ጥያቄዎች እንደገና የሚያስተጋቡ ውሳኔዎች አስተላለፈ። በዋነኛነትም የሚፈጸመው ግፍ እንዲቆም፣ የፖለቲካ እስረኞች እንዲፈቱ፣ ዲሞክራሲያዊ መብት እንዲከበር፣ ጊዜያዊ ህዝባዊ መንግስት እንዲመሰረት የሚጠይቁ ነበሩ። ደርግ መምህራኑን አድሃሪያን በማለት ከመንቀፉም በላይ የተመረጡትን መሪዎች አሰረ። መስከረም 13 ቀን 1968 ዓ.ም የሚከተለውን መግለጫ ሰጠ። ጥቂት መምህራን ረካሽና የህዝብን እምነት የሚቦረቡር ፕሮፓጋንዳ ለማሰራጨት ሲሞክሩ እጅ ተፍንጅ ተይዘዋል። አስተማሪዎቹ ግላዊ ፍላጎታቸውን ከግብ ለማድረስ የአገር አንድነት ለማናጋትና ህዝቡን በሃይማኖትና በጎሳ ከግብ ለማድረስ የአገር አንድነትን ለማናጋትና ህዝቡን በሃይማኖትና በጎሳ ለመከፋፈል በመካሄድ ላይ ያለውን አብዮት ለማጨናገፍ እየሞከሩ ነበር። ርካሽና የህዝብን እምነት የሚቦረብር ፕሮፓጋንዳ የተባለው በጉባኤው ተሳታፊዎች ተፈርሞበት ከወጣው ከጉባኤው ውሳኔ ሌላ ነገር ተገኝቶ አልነበረም። 15000 ያህል አባላት ከድፍን ኢትዮጵያ የነበረው የኢትዮጵያ መምህራን ማህበር በጎሳና በሃይማኖት አማካይነት የግል ፍላጎትን በማርካት ረገድ በምንም አይነት ሊከሰስ የሚችል አልነበረም። ሆኖም ሁኔታዎች ደግመው እንደሚያሳዩት ደርግ ጭካኔ የተመላበትንና ህገወጥ የሆኑ አድራጎቶቹን ለማጠየቂያ ማንኛውንም ስም ለመለጠፍ የሚሰቀጥጠው አልነበረም። በጊዜው ወደ 75 የሚጠጉ መምህራን የታሰሩ ሲሆን ብዙዎቹ በቀይ ሽብር አመታት ይካሄዱ በነበሩት የማታ ማታ ግድያዎች መድረሻቸው ጠፍቶ ቀርቷል። ደግሞ የሰራተኞች ተራ ደረሰ። ኢሳማ ግንቦት 1967 ዓ.ም ታገደ። ሆኖም በሰራተኞቹ ብርቱ ተጋድሎ እገዳው ሊነሳ በቅቷል። ኢሳማ ከመስከረም 8 እስከ 11 1968 ዓ.ም ለሶስት ቀናት ልዩ ጉባኤ በአዲስ አበባ ውስጥ ያደረገ ሲሆን በጠቅላላ ሀገሪቱ ውስጥ ከሚገኙት 183 አባል ማህበራት የመጡ ወኪሎች ተሳታፊዎች ሆነውበታል። ጉባኤው በአንድ ድምፅ ታሪካዊውን ውሳኔ በማሳለፍ መንግስት የሰራተኞች መሪዎችና ሌሎች የፖለቲካ እስረኞችን እንዲፈታ፣ በዴሞክራሲያዊ መብት ላይ የተጫነው ገደብ እንዲነሳ፣ የህዝቡን ጥያቄ በመቀበል በነጻ እንዲደራጅና ጊዜያዊ ህዝባዊ መንግስት መመስረት እንዲችል ወዘተ፣ ዋጋ ላይ ቁጥጥር እንዲደረግበት፣ ለሰራተኞች ደሞዝ እንዲጨመር፣ ተራማጅ የሆነ የሰራተኞች ህግ እንዲወጣ ጠየቀ። ውሳኔው በተሳተፉት የማህበራት ወኪሎች ሁሉ የተፈረመ ነበር። መስከረም 16 ቀን 1968 ዓ.ም የኢትዮጵያ አየር መንገድ ሰራተኞች ማህበር አባላት የጉባኤውን ውሳኔ ለሰራተኞች በሚያድሉበት ጊዜ ወታደሮች በወሰዱባቸው የማጥቃት እርምጃ 8 ሰራተኞች ሲገደሉ በሃያ ውስጥ የሚቆጠሩ ሌሎች ቆስለዋል። መንግስትም በኢትዮጵያ አየር መንገድ መስሪያ ቤት ውስጥ ጸራቢዎች ጽሑፍ ሲበትን የነበረ አንድ ሰው እንዳይያዝ በማወቃቸው ወታደሮች ተኩስ ለመክፈት ተገደዱ ብሎ በይፋ አሳበበ። የኢትዮጵያ አየር መንገድ ሰራተኞች በጥይት ከተደበደቡ በኋላ የተከለከለውን ጉባኤ ተሳትፈው የነበሩ የሰራተኞች ማህበራት መሪዎች ከየቦታው ማሰር መስፋፋቱ ነበር። ይህም ወደ እምሳት፣ ወደ ስራ ማቆም አድማና ወደ ባሰ ግፍም አመራ። በአዲስ አበባ፣ በአቃቂ፣ በድሬዳዋና በሌሎች ቦታዎች ከ12 ያላነሱ ሰራተኞች በጥይት ሲገደሉ ወደ 150 የሚጠጉ ሰራተኞችና የሰራተኞች መሪዎች የኢሰአማ ሊቀመንበር ማርቆስ አጎስን ጨምሮ ተይዘው ታሰሩ። ምናልባት እዚህ ላይ ጣልቃ አስገብተን በደርግጅ የወደቁት እስረኞችን ይዞታ ብናነሳ ይበጅ ይሆናል። ማርቆስና ሌሎችም ወደ ደርግ ግቢ ተወስደው በወቅቱ የደርግ መረጃ ሹም በነበረው በኮሎኔል ዳንኤል አስፋው የበላይ ተቆጣጣሪነት ተደበደቡ። ጸዋት ወስቃይም ተቀበሉ። በአንድ የምርመራ ወቅት ማርቆስ ደሙ ክፉኛ ይፈስ ነበርና ኮሎኔል ዳንኤል ወንበሩ እንዳይበላሽ መሬት ላይ እንዲቀመጥ አዘዘው። አንድ ጊዜም መንግስቱ ከምርመራው ክፍል መጥቶ የምርመራውን አካሄድ ከተመለከተ በኋላ ማርቆስን አጥፊና ጠፊ እንሆናለን ብሎት ወጣ። በምርመራው ውስጥ ተደጋግሞ ይጠየቅ የነበረው የኢሃፓ አባል ነህን የሚለው ነበር። በኋላም በደም የተለወሰው ማርቆስ በሌሎች በእስር ላይ ባሉ ሰራተኞች ፊት እንዲያልፍ ተደርጎ ተመልከቱት ሊቀመንበራችሁን፣ ይህ ነው ንጉስ የሚሆነው እያለ ኮሎኔል ዳንኤል ዘበተባቸው። በምርመራው ወቅት ከእስረኞቹ ውስጥ አንድ መሐንዲስ ጸዋት ወስቃይ ሲያወርዱበት ቢሞትባቸው ወታደሮቹ ሬሳውን ወግደው ቁጥር መሙያ የሚሆናቸው ከውጭ ሌላ እስረኛ ተኩ። አዲሱም እስረኛ በመሐንዲሱ ስም ከሟች ዘመዶች መምጣት የቀጠለውን ምግብ ሲመገብ ባጀ። ይሄው እስረኛ ከሰባት ወራት እስራት በኋላ ሲለቀቅ የሟች ዘመዶች ለረጅም ጊዜ መታለላቸውንና ሰዋቸውንም ዳግመኛ እንደማያዩት አወቁ። እንደሚጠበቀው ሐዘናቸውን በግላቸው አድርገው አፋቸውን ተምትመው ተቀመጡ። ማርቆስ አጎስ በኋላ በሲኦል ወደሚመሰል ጉድጓድ ወደ ማይጨው ጦር ሰፈር እስር ቤት እንዲዛወር ተደረገ። መስከረም 20 ቀን 1968 ዓ.ም ተመረተ። እየተስፋፋ በመሄድ ላይ ከነበረው እምሳት አኳያ ደርግ በአዲስ አበባና በአካባቢዋ የአስቸኳይ ጊዜ አዋጅ አወጀ። የዚሁ የአስቸኳይ ጊዜ አዋጅ አንቀጽ 3 የሚከተሉትን የተከለከሉና ሕገወጥ የሆኑ አድራጎቶች አድርጎ ይዘረዝራቸዋል። ሀ ያለ ፈቃድ የሚሰበሰቡና ሰላማዊ ሰልፍ የሚያደርጉ ከሕዝብና ከሃይማኖት በዓላት ውጭ ተሰብስበው የተገኙ ሰዎች፣ ለ ሥራ የሚያቆሙ ወይም ሥራ የሚያቀዘቅዙ ሰዎች፣ ሀ ማንኛውንም አይነት የሥራ ማቆም አድማ እንዳማራጭ የሚወስዱ ሰዎች፣ መ ሕገወጥ ቃላትን በሕዝብ መሰብሰቢያም ሆነ ወይም በማንኛውም ሌላ ቦታ የሚናገሩ ሰዎች፣ ሰ ሕገወጥ የሆኑ ጽሑፎችን፣ የመፈክር ሰሌዳዎችን ወይም ስዕሎችን የሚያዘጋጁ፣ የሚጽፉ፣ የሚያስቀምጡ ወይም የሚያሰራጩ ወይም ሌሎች ሰዎች እንዲያውቁ የሚያደርጉ ሰዎች፣ ረ ሌሎች ሰዎችን ሥራ እንዲያቆሙ የሚያበረታቱ፣ የሚገፋፉ፣ የሚያስፈራሩ፣ ትዕዛዝ የሚያስተላልፉ፣ ሐሳባቸውን የሚያካፍሉ ወይንም የሚያስገድዱ ሰዎች፣ ሰ የሰዓት እላፊውን ትዕዛዝ የሚጥሱ ሰዎች፣ ሸ የጸጥታ ኃይሎችን ትዕዛዞች የሚያውኩ ወይም የሚጥሱ ከነሱም ጋር በእስራቸው የሚተባበሩ ሰዎች፣ ቀ ሌሎችን ሰዎች ህገወጥ ስራ እንዲሰሩ የሚያስገድዱ ሰዎች በ ከቤታቸው ውጭ ማንኛውንም አይነት መሳሪያ የእጅ ቦምብል ወይም ሴንቲን ጭምር ይዘው የሚገኙ ሰዎች ተ ያለበቂ ምክንያት ከሥራቸው የሚቀሩ ሰዎች ቸ በአጠቃላይ የህዝቡን ሰላም የሚነሳ ማንኛውም ሰው እናም ይበልጥ ግልጽ በሆነ መልክ በአጠቃላይ ማንኛውም ድርግን የሚቃወምና ለመቃወምም የሚያስብ እንደ ወንጀለኛ ተቆጠረ። በእንዲህ አይነት ህግ የሚገዛ መንግስት እንዴት የህዝብን ፈቃድና ፍላጎት እንደሚያንጸባርቅ እንደ ሚስተር ሃሊዴይ እና ፒተር ሽዋብ የመሳሰሉት ሲያስረዱን መስማት ነው። ያስቸኳይ ጊዜ አዋጁ ይፋ ሆኖ ሲሰራበት የቆየው እስከ ታህሳስ 1967 ዓመተ ምህረት ቢሆንም ከላይ የተጠቀሱት ድንጋጌዎች እስካሁን በተጨባጭ ሥራ ላይ እየዋሉ ናቸው። ያስቸኳይ ጊዜው ህግ ለጸጥታ ኃይሎች የህዝብ ሰላምና ጸጥታ በሚያውቅ ማንኛውም ሰው ላይ ተገቢውንና የመጨረሻውን እርምጃ እንዲወስዱ ስልጣን ሰጥቷቸዋል። ተገቢ እርምጃ ማለት ሌላ ሳይሆን በኋለኛው ጊዜ እንደታየው እንደ አብዮታዊ ወይም ነጻ እርምጃ አይነቱ ወዲያውኑ ያለ ፍርድ መግደል ማለት ነበር። በታየበት ግደል የሚል ፖሊሲ ወታደሮች በተግባር ላይ ያውሉ እንደነበር የ1977 ዓመተ ምህረት አምነስቲ ኢንተርናሽናል በኢትዮጵያ ላይ የጻፈው ዘገባ ገጽ 4 ያረጋግጣል። በዚህ ጊዜም የነበረው የሞት መጠን የሚናቅ አልነበረም። የማያፈናፍኑት ህጎች አሁንም ከወራት በኋላ ሌላ የወንጀለኛ መቅጫ ማሻሻያ ሰኔ 28 ቀን 1968 ዓመተ ምህረት ተደርጎላቸው ይበልጥ እንዳያፈናፍኑ ተደረጉ። አዲሶቹ አንቀጾች በማንኛውም ጸረ አብዮት ጽሑፍ በሚያሰራጭ ላይ ቅጣቱን ሲጨምሩ ከጸረ ህዝብ ወይም ከጸረ አብዮት ድርጅቶች ጋር በአገር ውስጥም ሆነ ውጭ ግንኙነት በሚመሰርት በጎ አመለካከት በሚያሳድር ወይም እርዳታ በሚያደርግ ማንኛውም ሰው ላይ የሞት ቅጣት ያዛሉ። መንግስት ዝቅተኛ በሆነና በዘፈቀደ ባወጣው የዋጋ ተመኑ መሰረት እህላቸውን ሊያቀኑ ፈቃደኛ ያልሆኑ አርሶ አደሮች በማከማቸት ከዋጋ በላይ በመሸጥ ወይም እህልና ሌሎች ሸቀጣሸቀጦች ወደ ህዝቡ እንዳይደርሱ በማገድ ወንጀል የሞት ቅጣት የሚገባቸው ያደርጋቸዋል። ይኸው የሐምሌው ህግ ማንኛውንም አገሩን ህጋዊ ባልሆነ መንገድ ለቆ የሚወጣ ወይም የሚሞክር በሞት ወይም በእድሜ ፍታህ እንዲቀጣ ያዛል። የኢትዮጵያ ህዝብ ደርግን የአዋጆች መንግስት የሚለው ለዚሁ ነው። የተባዩ መግለጫዎች የሚያደርጋቸው እንደነዚህ ያሉትን ህጎች ነው። ያስቸኳይ ጊዜ ሁኔታ መታወጁ ግፉን አባባሰው። ኢሳማ ተዘጋ። መሪዎቹም የኢምፔሪያሊስት ወኪሎች እየተባሉ ተወረፉ። ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት እንዲተካ ብለው የጠየቁ ሁሉ የህዝብ ጠላቶች ወይም ጸረ አብዮተኞች የሚል ስያሜ ተለጠፈባቸው። ከኤርትራና ከሌሎች ቦታዎችም በመንደር ነዋሪዎች ላይ ግፍ ይፈጸም እንደነበር ይዘገብ ነበር። በየእስር ቤቱ ጸዋትወ ስቃይ መድረሱ የተለመደና የሚያሰቅቅ ሆነ። ተይዘው የታሰሩም መዳረሻቸው ይጠፋ ጀመር። ዳር 27 ቀን ደርግ አዲስ የሰራተኛ ህግ አወጀ። ሰራተኛውና መሪዎቹ ግን አዲሱ የባርነት ህግ የሚል የፌስ ስም አወጡለት። ግፍጫው ቀጠለ። ከትላልቅ ከተሞች ውጭ በገጠሩ አካባቢ 1:34 የሚሆኑ ጸረ አብዮተኞች በመንዝ በሸዋ በአርሲና ባሌ እንደተገደሉ ደርግ ራሱ ዘግቧል። የሰራተኞችን፣ ተማሪዎችን፣ ምሁራንን፣ ኢህአፓንና ሌሎችንም የፊውዳላዊውን መንግስት የታገሉትንና አሁንም አምባገነናዊውን ወታደራዊ አገዛዝ አንቀበል ያሉትን ሁሉ የህዝብ ጠላቶች ብሎ ስም በመለጠፍ ደርግ የተፈጠረውን መፈራረቅ ወደ አመጽ ደረጃ አሸጋገረው። ደርግ ጸረ አብዮተኞች መደምሰስ አለባቸው በሚለው እየገፋ
كهزب تلاتو شكار موايد اي چلم غفو تفافامه باند كان بيتشا بتنشتو يغوري كتما كاربا سبوش بلاي تيزو تاسرو كسراتن يوش مهابرات يتيازوت كامس متو بلاي سياد يمهورانونا يتماريوش دمو تزيه تفليهون منم يكررو النبرم بركاتا تاقاوش كادفا باي تصورو ويم ودقتر قبو بزيك الزي تقلسو عدس كستت يدرقنا يميسون تسسر متنا كرسيهم السم منبرون يغينيو بهزب عدراج الزيوي صهفة بيت نبر بزيهم شفان ميسون يدرق عما كارينا كأني جهونو بكاله بزوم سايكوي بسنا يلكي يمران دنبرو يوز عدر ليك وز ليك لبارو تمساي مران دنبرو يكيبكه چكونوش عابيو تاوي تقل إيشعات أن ماركساوي لينيناوي ريفولوشناوي درجت مالي ريد عينت تنانش يقرابو دنوش يميسونن عرعايا تكتلو يهو يهز بعد دراج إزاوي صفت بيت ميسون كفيا لدرشا يازبتونو يليلوش بودنوش عبالاتن ياتتناكرا هنا بيناتشو بوليتيكاوينا درجتاوي تكبارات مسراتسيوان ونتاكشو ياسايو تكباراتشو جن هزبو يمرون اندالو بوليتيكاوي يبوليس تكبارات بميل رئيس سر يميمتا نبار اتاكالي منغاو يتراي نباراو اتيوبيا بموسولوني زماش طور بطور رشبت جزي كفاشست ايطاليا وتدروش قون تسلفو لتواقود كهاليوش بتسدو باندا بميلو تقبي سيامي نبار يميسونين مكر بمسمات درق ميازيا أسراو لتكن شيزت اي متو سلساس من تامة مرت يبهيراوي ديمقراسياوي آبيوت بروغرام تبيجون عودة يهم وتنكتو يودتاون ييتيبيا هبرة سباوي يتبالون لمكلاتنا ساينساوي سوشاليزمن بابوتاو لمتكات يميامج أبغاتامي هنا يقرات قواميو يدرق ماركساوي لليناوي النت يتعامو اندال نبر كمهونو عنصار ستاي بيانس بيقال درجان بيهون أقاتاميو انداغل الجلو أكلو مناغر ياسفل لقال يبلت أسفل لقي بهونو لاي لما تكور يدرق مهوران قفراب بروتشو درقو قراتنا أسچاكوير مجاوسجو إهابان كنفاني تمتا چامورا لما درقي چالو زند تنچاچو سويدن اگر يتمارو يميسول لك منبر ينبرو وحالام راسو بدر قج يمي تفاو كبدا منقشا يتبال مهور ببيت بيت فتشا ما كايدنا عدي سببان كانار كيستوش ماس لات اندم ياسفلق لدرق ماستاوشا صافة انار كيستوش يميلو ليها با يتسدتو كتسل سيهون ليروجم عبرو يمي قدانيو اند تروتسكايتوشنا ليلام ليلا تكتلاوش نبرو يوزلقوس النايلكي يكبدا منغشان حساب دقفو يهابا عبالاتنا دقافيوش يمي بالو سووش يسم زرزر بميسوننا بوزلق تساناد دا
لالا برنامجين بزيو يتقالال اينهو برنامج نغتوات كان دسك 3 انديوم كسا بوالا كسبات اسك 9 ساعات بدغامي نسمالن لنامشو